ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ መጋቢት 8 2015 ዓ.ም ምረ ዝግጅታችን ጀመረ። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ አዲስ አበባ በታችኛው ተፋሰስ ሀገራት ላይ ጉልህ ጉዳት እንዳይደርስ ማድረግ ካልቻለች ግብጽ የህዝቦቿን ጥቅም ለማስጠበቅ እርምጃ ትወስዳለች ብለዋል። የታላቁ ህዳሴ ግድብ የተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የውሃ ምህንድስና መምህር ፕሮፌሰር ይልማ ስለሺ በጉዳዩ ላይ አስተያየት ሰጥተዋል።
የኛ የውሃ መጠቀም መብት አለመገንዘብ ነው የዚህ ሁሉ ስጠታቸው። የውሃው አመንጭ ሀገር ሆነን በውሃ የመልማት ፍላጎት ኖሮን ግዴታ ውሃ ለመልማታችን ግድ መሆኑ ያውቁታል።
በዚህ ዙሪያ የተሰናዳውን ሙሉ ዘገባ በአብይ ርዕሳችን ላይ ታደምጡታላችሁ። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ በቅድሚያ የዓለም ዙሪያ የተጠናቀሩትን ዜናዎች ሰምተን እንመለስ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት አሙስ ለአፍሪካ የሳህል ክልል አዲስ $150 ሚሊዮን ሰብአዊ እርዳታ ይፋ አድርገዋል። እርዳታው በግጭትና በምግብ ዋስትና ደህንነት ለተጎዱ ስደተኞች የነፍስ አድን ድጋፍ እንደሚውልም የውጭ ጉዳይ ሚኒስትሩ ተናግረዋል። ብሊንከን እርዳታውን ይፋ ያደረጉት ኒጀርን በጎበኙበት ወቅት ሲሆን የገንዘብ ድጋፉ ለቡርኪና ፋሶ፣ ቻድ፣ ማሊና ሞሪታንያ ጭምር እንደሚውል ገልጸዋል። ጥቅል እርዳታው ሊቢያና ኒጀር ውስጥ የሚገኙ ዝናብ የሞቱት ሰዎች ቁጥር ከ300 በላይ ማለፉ ተነገረ። በርካታ ሰዎች እስካሁን ጠፍተው እንደቀሩ የተነገረ ሲሆን በህይወት የተረፉ እንዳሉ የማፈላለጉም ተስፋ እየደበዘዘ መምጣቱ ተነግሯል። ዓለም አቀፉ የወንጀል ፍርድ ቤት ICC ሁለተኛው ቅድመ ችሎት ዛሬ እንደ አውሮፓ አቆጣጠር መጋቢት 17 2023 በዩክሬን ካለው ሁኔታ ጋር በተያያዘ ሁለት ግለሰቦች ማለትም ቭላድሚር ቭላድሚሮቪች ፑቲንና ወይዘሮ ማሪያ አሌክሲዮቭ ሎቮቫ ቤሎቫ ላይ የእስር ማዘዣ አውጥቷል። እንደ አውሮፓ አቆጣጠር ጥቅምት 7 1952 የተወለዱት ቭላድሚር ቭላድሚሮቪች ፑቲን የሩሲያው ፌዴሬሽን ፕሬዝዳንት ሆነው በህገወጥ መንገድ ሰዎችን ወይም ህፃናትን በማፈናቀልና ከዩክሬን ከተያዙ አካባቢዎች ሰዎችን ወይም ህፃናትን በኃይል ከተያዙ የዩክሬን አካባቢዎች ወደ ሩሲያ ፌዴሬሽን በማስተላለፍ የጦር ወንጀል ተጠያቂ ናቸው ሲል አንቀጾች ጠቅሶ አትቷል። ወንጀሎቹ እንደ አውሮፓ አቆጣጠር ከየካቲት 24 እስከ 2022 ድረስ በዩክሬናውያን በተያዙ ግዛቶች የተፈጸሙ መሆናቸውን ማዘዣው ጠቅሷል። ሌላው ማዘዣ የወጣባቸው ወይዘሮ ማሪያ አሌክሲየቭ ሎቮቫ ቤሎቫ በሩሲያ ፌዴሬሽን ፕሬዝዳንት ጽህፈት ቤት የህፃናት መብቶች ኮሚሽነር ሲሆኑ ፑቲን በተከሰሱበት ተመሳሳይ ወንጀል የእስር ማዘዣው የወጣባቸው መሆኑ ተመልክቷል። የእስር ማዘዣዎቹ የተሰጡት እንደ አውሮፓ አቆጣጠር 2023 የአቃቢ ህጎች ባቀረቡት ማመልከቻ መሰረት መሆኑም ተገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የቻይናው ፕሬዝዳንት ሺ ጂፒንግ ከመጪው ሰኞ አንስቶ እስከ ረቡዕ ድረስ ሩሲያን ለመጎብኘት አቅደዋል። ከዩክሬን ጦርነት ጋር ተያይዞ የምስራቁ ውጥረት እየከፋ ባለበት ወቅት ጉብኝታቸው ለሩሲያው ፕሬዝዳንት ቭላድሚር ፑቲን ያላቸውን ድጋፍ ለመግለጽ ይመስላል ሲል አሶሲየትድ ፕሬስ ዘግቧል። በዩክሬን የቀጠለው የሩሲያ ወረራ በፑቲንና ሺ ንግግር ውስጥ ከፍተኛውን ስፍራ ይዛል ተብሎ ይጠበቃል። ቻይና የሞስኮን ጥፋት ለማውገዝ ፍቃደኛ አልሆነችም። ባለፈው ዓመት ከሩሲያ ጋር ያላት ግንኙነት ያልተገደበ መሆኑን በገለጸችበት ጊዜ ውስጥ እንኳን በግጭቱ ራስዋን እንደገለልተኛ ወገን አስቀምጣለች። ሁለቱ አገሮች በሁለቱ መሪዎች መካከል የሚካሄደውን ስብሰባ ይፋ ያደረጉት ዛሬ አርብ መሆኑን ተመልክቷል። ቻይና የሁሉም አገሮች ሉዓላዊነት የግዛት አንድነት መከበር አለበት ብትልም ኔቶና ዩናይትድ ስቴትስ ሩሲያን ተንኩሰው ለወታደራዊ እርምጃ ዳርገዋል ስትል ምዕራባውያንን ማቀብ ተችታለች። ትናንት አሙስ የቻይና የውጭ ጉዳይ ሚኒስትር ኪን ጋንግ ለዩክሬኑ አቻቸው ዲሚትሮ ኩሌባ ከቁጥጥር ውጪ የወጣው ግጭት ቤጂንግ ያሳሰባት መሆኑን ገልጸው ወደ አንድ ዓመት ግድም ስላስቆጠረው ግጭት የፖለቲካ መፍትሄ እንዲኖር ከሞስኮ ጋር መነጋገር እንዳለባቸው አሳስበዋል። ኪን አያይዘውም ቻይና ሁልጊዜ በዩክሬን ጉዳይ ተጨባጭና ፍትሃዊ አቋም አላት፣ ሰላምና ድርድር እንዲኖር ቁርጠኝነቱ ያላት ሲሆን ዓለም አቀፉ ማህበረሰብም ለሰላም ንግግር ሁኔታዎችን እንዲያመቻች ጥሪ ታደርጋለች ብለዋል። የዩክሬን የውጭ ጉዳይ ሚኒስትር ኩሌባ ቆየት ብለው ባስተላለፉት የትዊት መልእክት ኪን እና እሳቸው መነጋገራቸውን ጠቅሰው ስለ ግዛት አንድነት አስፈላጊነት መወያየታቸውን አስታውቀዋል። ስሎቫኪያ ሚግ ተዋጊ ጀቶችን ለዩክሬን የመስጠት እቅዷን ዛሬ አርብ አጸደቀች። ውሳኔው አገራቸው የሩሲያን ወረራ ለመመከት ለምታደርገው ጦርነት ይረዳል በሚል የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለረጅም ጊዜ ሲጠይቋቸው ከነበሩት ጥያቄዎች መካከል አንዱን የመለሰ ነው ተብሏል። ስሎቫኪያ ከፖላንድ ቀጥሎ ለዩክሬን ሚግ ተዋጊ ጀቶችን በመስጠት ከኔቶ አባል አገሮች ሁለተኛው አገር መሆኗ ተነግሯል። የስሎቫኪያ ጠቅላይ ሚኒስትር ኤድዋርድ ሄገር ያገለገሉ 13 ሚግ 29 ተዋጊ ጀቶችን ለዩክሬን በመስጠት አገራቸው በትክክለኛው ታሪክ ገጽ ላይ ተሆናለች ብለዋል። የደቡብ ኮሪያና የጃፓንን አዲስ ግንኙነት በማደስ አዲስ ምዕራፍ ለመክፈት ታቅዶ ከተካሄደው ጉባኤ የተመለሱት የደቡብ ኮሪያ ፕሬዝዳንት ዩን ሴኦክ የኡል ከአገሪቱ የግራ ዘመም ተቃዋሚ ፓርቲ ከፍተኛ ተቃውሞ ገጥሟቸዋል። በ12 ዓመት ታሪክ ውስጥ በቶኪዮ ከጃፓኑ አቻቸው ጠቅላይ ሚኒስትር ፋሚዮ ኪሻዳ ጋር የሁለትዮሽ ስብሰባ ሲያደርጉ ዩን የመጀመሪያው የደቡብ ኮሪያ ፕሬዝዳንት መሆናቸው ተመልክቷል። ሁለቱ መሪዎች በየጊዜው አንዳቸው ሌላኛውን አገር በመደበኝነት እንዲጎበኙ ሲስማሙ የንግድ ግንኙነታቸውን ለማጠንከር ከቻይናና ሰሜን ኮሪያ ከመሳሰሉ አገሮች የተጠቀኑትን የጋራ አደጋዎች ለመመከት የደህንነት ትብብር ለማድረግ መስማማታቸው ተገልጿል። የስብሰባው ውጤት ከፍተኛ ተቃውሞ የቀሰቀሱትን ግራ ዘመሞቹን የደቡብ ኮሪያ ፖለቲከኞች አላረካም። ተቃዋሚዎቹ ዩንን የሚተቹት ከጃፓን ጋር ለረጅም ጊዜ የቆየውን ታሪካዊ ቁርሾና አለመግባባት በማንሳት ነው። የትላንቱ የደቡብ ኮሪያ የጃፓን ጉባኤ እጅግ አሳፋሪና በደቡብ ኮሪያ ዲፕሎማሲ ታሪክ ጥፋት የታየበት ነው ሲሉ የተቃዋሚው የዲሞክራቲክ ፓርቲ መሪ ሊጄ ሙያንግ ተናግረዋል። ለጃፓን ግብር የምንከፍል እርቅን የምንለምንና እጅ ሰጠን ያስመስለናል በማለት ሊ በፓርቲው ስብሰባ ላይ መናገራቸው ተገልጿል። ጃፓን የደቡብ ኮሪያን ሴቶች ለአስገዳጅ የወሲብ ባርነት መዳረግን ጨምሮ በጦርነቱ ወቅት የደቡብ ኮሪያን ጉልበት በዝብዛለች በሚል ካሳ መክፈልና ይቅርታ መጠየቅ ይገባታል የሚል ጥያቄ በተራማጁ የደቡብ ኮሪያ ወገን በኩል በየጊዜው የሚነሳ ጥያቄ መሆኑም ተመልክቷል። የኢራን ደህንነት ኃይሎች ስፔዲ ጎሊያን የተባለችውን ተሟጋችና ጋዜጠኛ ትናንት አሙስ ከእስር ቤት በተለቀቀች ሰዓታት ውስጥ ወዲያውኑ መልሰው ማሰራቸው ተነገረ። ጎሊያና የታሰረችው ከእስር ቤት እንደተለቀቀች የመንፈሳዊ መሪ አያቶላ አሊ ካሚኒን የሚያወግዝ መፈክር በማሰማቷ ነው ተብሏል። እንደ አውሮፓ አቆጣጠር በ2018 በኢራን የተነሳውን የተቃውሞ እንቅስቃሴ ዘግባለች በሚል ታሰረችው የ28 ዓመቷ ግሊያን ቴህራን ውስጥ 4 ዓመታት ከታሰረችበት እስር ቤት የተለቀቀችው ባለፈው ረቡዕ ረፋዱ ላይ እንደነበር ተገልጿል። ጎሊያና ከእስር ቤት እንደተለቀቀች አምባገነኑ ካሚኒ ወደ መሬት ጎትተን እንጥላሃለን በሚል ሁለት ጊዜ ደግማ ያሰማችው መፈክር የታየበት የቪዲዮ ምስል በማህበራዊ ሚዲያ በስፋት መለቀቁ ተገልጿል። የኢራን መንግስት ሴቶች በአደባባይ እንዲከናነቡ ካወጣው ያለባበስ ህግ በተቃራኒም ምንም አይነት ሻሽም ሆነ ስካርፍ ሳታደርግ መታየቷም ተጠቅሷል። ጎሊያና የታሰሩት ሌሎች ሴት ተሟጋችና የፖለቲካ እስረኞች እንዲፈቱ መጠየቋን የቪዲዮ ምስል እንደሚያሳይ ተገልጿል። በመጨረሻም ባለፈው ወር ቱርክ ውስጥ በደረሰው የመሬት መንቀጥቀጥ ህይወቱ ያለፈው ታዋቂው የቀድሞ የጋና እግር ኳስ ተጫዋች ክርስቲያን አቱ ስርዓተ ቀብር ጋና ውስጥ ዛሬ መፈጸሙ ተነግሯል። የ31 ዓመቱ አትሱ ህይወቱ ያለፈው ለሀገር ውስጥ እግር ኳስ ቡድን በሚጫወትበት ሃታይ በሚባለው ደቡባዊ ቱርክ ውስጥ በደረሰው የርዕደ መሬት አደጋ መሆኑ ይታወሳል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስኩዌስ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መጋቢት 8 2015 ዓ.ም ተመረዘ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስተዋወቅ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። ከህዳሴ ግድብ ጋር በተያያዘ ግብጽ በኢትዮጵያ ላይ የምታደርገውን ህገወጥ የማስፈራራት ዘመቻ ቀጥላለች ሲል የኢትዮጵያ የውጭ ጉዳይ ሚኒስትር አስታወቀ። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ አዲስ አበባ በታችኛው የተፋሰስ ሀገራት ላይ ጉልህ ጉዳት እንዳይደርስ ማድረግ ካልቻለች ግብጽ የህዝቦቿን ጥቅም ለማስጠበቅ እርምጃ ትወስዳለች ማለታቸውን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ የግብጹ ሚኒስትር ያሉት አለማቀፍ ህግን የሚጻረር የማስፈራራት ድርጊት መሆኑን ጠቅሶ ይህም ተቀባይነት እንደሌለው አስታውቋል። በዚህ ጉዳይ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የታላቁ ህዳሴ ግድብ የተደራዳሪ ቡድን አባል ፕሮፌሰር ይልማ ስለሺ የግድቡ ሙሌት በሚቃረብበት ወቅት ሁሉ የግብጽ ባለስልጣናት የማስፈራራት ተግባራት መፈጸማቸው የተለመደ ነው ብለዋል። የግብጽ አላማ በቀጣይነት ኢትዮጵያ ያለሷ ፈቃድ ወንዙን እንዳትጠቀም ማድረግ እንደሆነም ነው የገለጹት። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት መጋቢት 7 ባወጣው መግለጫ የግብጹ ውጭ ጉዳይ ሚኒስትር ሳሚ ሹክሪ ሁሉም አማራጮች ክፍት ናቸው በማለት ኢትዮጵያን የማስፈራራት ሌላ ኃላፊነት የጎደለው መግለጫ ሰጥተዋል በማለት ይህንንም ተቀባይነት የለውም ሲል አጣጥሏል። የግብጹ ውጭ ጉዳይ ሚኒስትር ሳሚ ሹክሪ ባለፈው ሳምንት ከኬንያዎቻቸው አልፍሬድ ሙቱዋ ጋር ካደረጉት ውይይት በኋላ በሰጡት መግለጫ አዲስ አበባ በህዳሴ ግድብ ግንባታ ምክንያት በታችኛው የተፋሰሱ ሀገራት ላይ ምንም አይነት ጉልህ ጉዳት እንዳይደርስ ማድረግ ካልቻለች ግብጽ የህዝቦቿን ጥቅም ለማስጠበቅ የሚያስችላትን እርምጃ ተወስዳለች ሲሉ ዛቻ አዘል መልእክት ማስተላለፋቸውን አህራም ኦንላይን የተባለው የሀገሪቱ ሚዲያ ዘግቧል። ይህን አስተያየታቸውን ኃላፊነት የጎደለው ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር ታዲያ ይህን አይነቱ ማስፈራሪያ የተባበሩት መንግስታትን ቻርተርና የአፍሪካ ህብረት የመተዳደሪያ ደንብን የጣሰ ነው በማለት ተችቷል። የሚኒስትሩ መግለጫ እንደ አውሮፓውያኑ በመጋቢት 2015 ላይ ኢትዮጵያ፣ ግብጽና ሱዳን የተፈራረሙትን የመርሆች ስምምነት የጣሰ ነው ሲልም አመልክቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር አክሎም የሚመለከታቸው አካላት ሁሉ ግብጽ የዓለም አቀፍ ግንኙነቶች የሚመሩባቸውን መርሆች በግልጽ እየጣሰች መሆኑን ሊገነዘብ ይገባል ያለ ሲሆን በዛቻና ማስፈራሪያ የትኛውንም አይነት ፍላጎት ማስፈጸም አይቻልም በማለት ማሳስቧል። የግብጽ ውጭ ጉዳይ ሚኒስቴር የሰጡትን ዛቻ ዘል መግለጫ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡት የታላቁ ህዳሴ ግድብ የተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የውሃ ምህንድስና ፕሮፌሰር ይልማ ስለሺ የግድቡ ሙሌት በሚቃረብበት ወቅት ሁሉ የግብጽ ባለስልጣናት መሰል የዛቻ ተግባራትን መፈጸማቸው የተለመደ ነው ይላሉ።
እነሱ የሙሌቱ ጊዜ በሚቃርብበት ሰዓት ሁሉ ጊዜ እንዲህ አይነት ቴንደንሲ አላቸው። ነገሮቹን ቀድመው ከስካሌት የስካሌሽን ያው ደረጃ በደረጃ ነው የሚያረጉት። ስካሌት የማረግ አዝማሚያ አላቸው። እሱን አሁን እያረጉ ያሉ ሪፒትሊ ነው ያው ሲመጣ ያረጉታል። ሌላው ሁለተኛው ደግሞ አዲሱ የአፍሪካ ቼርማኑ አጀንዳውንም እንዲይዘው ማድረግ አዝማሚያ ነው። ግን የእኛን የውሃ መጠቀም መብት አለመገንዘብ ነው የዚህ ሁሉ ስጠታቸው። የውሃው አመንጭ ሀገር ሆነን በውሃ የመልማት ፍላጎት ኖሮን ግዴታ ውሃ ለመልማታችን የግድ መሆኑ ያውቁታል።
ግብጽና ሱዳን ከግድቡ የውሃ ሙሌትና አለቃቀቅ ጋር በተያያዘ ኢትዮጵያ አስገዳጅ ስምምነት እንድትፈርም ይፈልጋሉ። የግብጽ ውጭ ጉዳይ ሚኒስትር ባለፈው ሳምንት በሰጡት መግለጫም ይህንኑ አቋም በድጋሚ አንጸባረቁ ሲሆን ኢትዮጵያ በግድቡ ግንባታ ሂደት መግፋቷንና በዘንድሮው ክረምትም አራተኛውን ዙር ሙሌት ለማከናወን እየተዘጋጀች መሆኗን ተችተው አስገዳጅ ስምምነት ላይ ለመድረስ የፖለቲካ ፍላጎት የላትም ሲሉም ከሰዋል። ፕሮፌሰር ይልማ ስለሺ በበኩላቸው አስገዳጅ ስምምነት የሚለው የግብጽ አቋም ተቋም የዳሴ ግድቡን እንደመነሻ በማድረግ ኢትዮጵያ በቀጣይነት ወንዙን ያለ ግብጽ ዕውቅና እንዳትጠቀም የማድረግ ዓላማ ያለው እንደሆነ ገልጸዋል።
አፍግዳይ ስምምነት የሚባለው ስምምነቱ ምንድነው ነው? እንጂ ማንኛውም ስምምነት አስገዳጅ ነው። ለፈረምከው ኮንቴንት ትገደዳለህ። እነሱ አስገዳጅ ስምምነት የሚሉት ኔክስት ስቴፕ አዘረዘሩትም እንጂ ከአሁን በኋላ የወደፊት ልማታችሁን ስታለሙ አባይ ላይ እኛ ሳንፈቅድ አናለምን ብላችሁ ፈርሙ ነው። ይሄ ነው አስገዳጅ የሚሉት። ይሄንን ኮንቴንት ይሄንን ይዘት ፈርሙ ነው። ደስ ቅድም ሙሌት ሰበብ ነው። ምንም ከሱ ጋር አይገናኝም። የሙሌቱን ተስማምተናል። አዲስ ነገር የለውም። ስለወደፊት አጠቃቀማችን ነው ሊገድቡን የሚፈልጉት። ይህን እንጂ የተስማማነው ነገር ማቆ ባለፈው ዲክላሬሽን ነው የመሮች ስምምነት ማለት ነው። ፈርመናል እኮ እሱ አስገዳጅ ነው። እኛ ነን ሳይንስ ያደረጉት። ኢትዮጵያ ምንም ነገር መፈረም እንደማትፈልግ እነሱ ብቻ እንደሚፈልጉ አድርገው ያቀርቡታል። ግን ዋናው ነገሩ ውስጥ ያለው ኮንቴንት ነው።
የአረብ ሀገራት የውጭ ጉዳይ ሚኒስትሮች ከሳምንት በፊት ባካሄዱት 159ኛው ጉባኤያቸው የህዳሴ ግድብ ጉዳይ በአረብ ሊግ ምክር ቤት አጀንዳ ላይ ቋሚ ርዕሰ ጉዳይ እንዲሆን ውሳኔ ማስተላለፋቸውም ታውቋል። ውሳኔው የናይል ወንዝ ጉዳይ የአረብ ሀገራት የጋራ አጀንዳ መሆኑን የሚያመለክት ነው ያሉት ሳሚ ሹክሪ ኢትዮጵያ ይህንን ከግምት ውስጥ ማስገባት አለባት ማለታቸውንም የአህራም ዘገባ ያመለክታል። ከግድቡ ጋር በተያያዘ የአረብ ሀገራት በኢትዮጵያ ላይ ጫና ማድረጋቸው የተለመደ መሆኑን የገለጹት ፕሮፌሰር ሪልማ ተከታዩን አስተያየት ሰጥተዋል።
በተለያየ መንገድ የነሱ ደጋፊዎች እኛ ላይ ጫና ያደርጋሉ። ጫናው አይነቱ እንግዲህ እስካኔ ሳይሆን ከሆነ የምናየው ነው። ምክንያቱም በመሰረታዊ የህዝብ የወደፊቱ ትውልድ የመልማት መብት ከሉዓላዊነትን አሳልፈ የምሰጥበት ጉዳይ አይደለም። ይህንን የምትጋፈጠው ጉዳይ ነው።
በህዳሴ ግድብ ላይ በአፍሪካ ህብረት መሪነት የሚደረገው የሶስትዮሽ ድርድር ከሚያዝያ 2013 ዓ.ም ጀምሮ እንደተቋረጠ ቀጥሏል። በህብረቱ በሚመራው ድርድር ላይ እምነት እንደሌላቸው የገለጹት ግብጽና ሱዳን ኢትዮጵያ ግንባታውን እንድታቆምና ያለ ስምምነት በተናጠል የውሃ ሙሌትም እንዳታከናውን በመጠየቅ ጉዳዩን ሁለት ጊዜ ወደ ተባበሩት መንግስታት የጸጥታው ምክር ቤት ይወሰዱ ሲሆን ምክር ቤቱ በአፍሪካ ህብረት መሪነት የተጀመረውን ግግር ቀጥሎ ችግሩ በዚያ እንዲፈታ ሲል ጉዳዩን ወደ ህብረቱ መመለሱ ታወቃል። ግብጽና ሱዳን ታዲያ ከዚህ በኋላ ይህንን ጉዳይ ወደ ጸጥታው ምክር ቤት ይወስዱት እንደሆን አስተያየታቸውን የጠየቅናቸው ፕሮፌሰር ይልማ ስለሺ ተከታዩን ብለዋል።
በተቋቋራቸው ወንዞች የብዙ አገሮች ችግር ነው። እኛና የግብጾች ወይም የሱዳን ብቻ አይደለም። ሁሉም የየራሱ ማቀፍ ውስጥ ችግር ስላለበት እዛ በመሄድ የሚትገኝ ለነሱ ፍላጎት የሚያሟላ ነገር እንደማያገኝ ትናቃሉ። ስለዚህ በዚሁ ነው የሚቀጥሉት የሚመስለኝ። እንዲያውም እኛ ሶስቱ ሀገሮች እንደ በፊቱ በቀጥታ የሶስቱ ሀገሮች ኤክስፐርቶች ተገናኝተን አብረን እንደገና የምንነጋገርበት ሲቹዌሽን ይፈጠራል ብዬ ነው የምገምተው።
የግንባታው ሂደት መጋቢት 24 2003 ዓ.ም በተጀመረው የህዳሴ ግድብ ጉዳይ በኢትዮጵያና በሁለቱ የታችኛው ተፋሰስ ሀገራት መካከል ያለውን አለመግባባት ለመፍታት ላለፉት 10 ዓመታት የተደረጉ ውይይቶችና ድርድሮች እስካሁን ሁነኛ እልባት ማምጣት አልቻሉም። ድርድሩ በአፍሪካ ህብረት ብቻ መሪነት እንዲካሄድ የምትፈልገው ኢትዮጵያ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ትናንት ባወጣችው መግለጫ ድርድሩ እንዲቀጥል ጥሪ አቅርባለች። ግብጽና ሱዳን እስካሁን ለዚህ የኢትዮጵያ ጥሪ የሰጡት ምላሽ የለም። ያሞኔ የግድቡ ግንባታ የቀጠለ ሲሆን ሁለት ዩኒቶቹ የሙከራ ኃይል ማመንጨት መጀመራቸውም ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የኢትዮጵያ ውጭ ጉዳይ ሚኒስቴር
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው የአርብ ምሽት ዝግጅታችንን እየተከታተላችሁት ያላችሁት። ቀደም ሲል የአብይ ርዕስ ዘገባውን አዳምጣችኋል። ወደ ትንታኔው መጽሔት እንለፍ። በደቡብ ክልል አማሮ ልዩ ወረዳ በተከሰተ ድርቅ አብዛኛው የወረዳው ነዋሪዎች ለምግብ እጥረት መጋለጣቸውንና ከብቶቻቸውም እየሞቱባቸው መሆኑን በስልክ ለአሜሪካ ድምጽ ተናግረዋል። ከድርቁ በተጨማሪ በአካባቢው አስተማማኝ ሰላም ባለመኖሩ ጉዳቱን እንዳባባሰውም ገልጸዋል። በቂ የሰብአዊ ድጋፍ እንዳልተደረገላቸውም ተናግረዋል። የወረዳው አስተዳደር በበኩላቸው በተከሰተው ድርቅ ከ140 ሺህ በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው እንደሚያስፈልጋቸው ተናግሯል። ድርቁን አስመልክቶ ከደቡብ ክልል ምክር ቤት ጋር መወያየታቸውን ለክልሉ መንግስት የቴሌቪዥን ጣቢያ የገለጹት የክልሉ አደጋ ስጋት ስራ አመራር ኮሚሽነር ጋንታ ጋምአም በአሁኑ ሰዓት በክልሉ ከሁለት ሚሊዮን በላይ ዜጎች የምግብ እጥረት ገጥሟቸዋል ሲሉ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ተጨማሪ ዘገባ ልኳል።
በወረዳው የቆሬ ቀበሌ ነዋሪ አርሶ አደር ይስሐቅ ሻንቆ በአካባቢው ለአመታት በተከታታይነት በተከሰተው ድርቅ ህብረተሰቡ ተጎድቷል፣ ረሃብም ተከስቷል በማለት ተናግሯል።
በጣም ነው ሰው የተጎዳው። ከጦርነት ያለፈ ትንሽ ቀርቶ የነበረው አታክልት እንደ አፍካቶ የመሰሉ ሙዝ፣ ምን ያው ፍራፍሬ፣ ብርቱካን ምን የመሰሉ ጠቅላላ በድርቅ ሁሉም ነው ቆሬ እንትን የሆነው። የማንጎ እንትን ብቻ ነው ያለው እንጂ እንትን ብቻ ነው ያለው፣ ሁሉም ነው የደረቀው። ሰው እኮ አንተ ቡና ካገኘ ውስጥ የሚቆላበት የለም። በቃ ጠቅላላ ከባድ ረሃብ ያለው እንዲያውም በረሃብ እየተጎዳ ያለ ሰውም እንዳለ።
ከድርቁ በተጨማሪ በቀጠናው አለ የሚሉት የጸጥታ ችግር ሁነኛ ልባት አለማግኘቱ ፈተና እንደሆነባቸውና ድርቁን መቋቋም እንዳይችሉ እንዳደረጋቸውም ገልጿል።
የተፈናቀለ ህዝብ ብዙ ነው። በቃ እንደ አማሮ ማለት ያኛው ደግሞ ታች ነው የነበረው የጦርነት ቀጠና ነው የቀረው። በቃ ዋናው የነበረው አታክልት ሁሉም በጦርነት ይቀን ነው። በጣም የተጎዳም አለ። የተፈናቀለ ቤቶቹ የተቃጠሉት፣ የሞተም ንብረቱ የወደመውም፣ ንብረቱ በኃይል የተወሰደውም ብዙ ሰው ነው ያለው።
12 አባላት ያለውን ቤተሰብ እንደሚያስተዳድሩ የሚናገሩት አርሶ አደር ይስሐቅ ከብቶቻቸው እንደሞቱባቸው የተቀሩትን የቀለብ ችግር ሲገጥማቸው እንደሸጧቸውም ተናግሯል። ሰብአዊ ድጋፍና የእህል እርዳታም እንዳልደረሳቸውም ጠቅሰዋል።
ይመዘግባል እንደ አሁን አንተ እንደምትጠይቀው ይጠይቃል፣ ይመዘግባል፣ ይዞ ይሄዳል። የተደገነው ነገር ለኛ ግልጽ የሆነ ነገር የለም። ከዚህ በፊት ያው በጦርነት ምክንያት ትንሽ ስንዴ ይመጣ ነበር። ያ ስንዴም ለአንድ ገቢ አምስት ሰዓት ስድስት ሰዓት ነው የሚሰጠው። ያም መሰጠት አይደለም። በቃ ያ ነው በጣም ችግር ነው ያለ ነው።
የጃሎ ቀበሌ ነዋሪ አርሶ አደር ቸርነት ሰብስበ በበኩላቸው 44 ዓመታቸው መሆኑን ገልጸው በእነዚህ ዓመታት ውስጥ እንደዚህ አይነት ተደጋጋሚነት ያለው ድርቅ አይቶ እንደማያውቁ የደረሰው ጉዳትም ከፍተኛ መሆኑን ተናግሯል።
መኸሩ በልጉ የወደመበት ነው እና ህብረተሰቡ ለከፋ ስቃይ የተዳረገበት እና በቃ ሁሉም ህብረተሰብ ለተረጅነት የተጋለጠበት ሁኔታ ነው አለው።
ሳርና ውሃ በመድረቁ ከብቶቻቸው እንዲሞቱባቸው ጠቅሰው አሁን ዝናብ እንኳን ቢመጣ የሚዘሩት ዘር ጭምር እንደሌላቸው ገልጿል።
ባዝ ብናመርከው ጤፍና በቆሎ ነበረ። አሁን በቆሎ ዘር በአዘር ደረጃ አይደለም እየተባለ ነው። እንግዲህ ከተገኘ እንግዲህ አናውቅም።
አርሶ አደሮቹ ከክልል መንግስት በተጨማሪ የአካባቢው ተወላጆችና ግለሰቦች መጠነኛ እርዳታ ቢያደርጉም ከተከሰተው ድርቅ አንጻር የተጎዱ ዜጎችን ለመርዳት በቂ አለመሆኑን ገልጿል። የአማሮ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ፍጹም አራጋው በወረዳው በተከሰተው ድርቅና በጸጥታ ችግር ከ140,000 በላይ ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን ተናግሯል።
አንደኛ አካባቢ ሰው ለረሃብ የተጋለጠው በሁለት መንገድ ነው። አንደኛው በድርቅ ሲሆን፣ ሁለተኛው ደግሞ ግጭትን ተከትሎ ተፈናቅሎ ሰው ማረፍ የሚችልበትን ቦታ ለቆ በመውጣቱ የተነሳ ማመት የሚችልበትን ቦታ ስለለቀቀ ስላላመረተ ጭምር የተከሰተ ድርቅ ነው በአካባቢው የተስተዋለ ነው ማለት ነው። ከዚህ አኳያ በድርቅ ወደ 96,684 ነፍስና በግጭት ሳቢያ ተፈናቅሎ ለከፍተኛ ረሃብ የተጋለጡት ጠቅላላ ወደ 44,202 በጠቅላላ ወደ 140,886 ሰዎች ናቸው አስቸኳይ እርዳታ የሚያስፈልጋቸው ማለት ነው።
በወረዳው አብዛኛዎቹ ቀበሌያት ድርቅ መከሰቱና በርካታ እንስሳትም መሞታቸውን ተናግሯል።
ግጭቱ ከመጀምሮ ነበር ያለው የሚባለው 2009 ስቲል የለም። ያው ሰፊ የእርሻ መሬት ነው ሰው ለቆ የወጣው። ሁለተኛ ደግሞ ሙሉ ለሙሉ ቀበሌያቸውን ለቆ የወጡ ሁለት ቀበሌ ላይ አለ። አጠቃላይ ድርቅ ምን ያህል ቀበሌ ላይ ተከሰተ ለሚለው ወደ 22 ቀበሌ ላይ ተከስቷል። ድርቁን ተከትሎ ከፍተኛ የመኖ እጥረት ተከስቷል። አሁን ላይ ከፍት እየሞተ ነው ያለው። ከ4,000 በላይ ከፍት ነው የሞተው። በጣም የሚያሳስበው ምንድን ነው ከጊዜ ወደ ጊዜ ቁጥሩ እየጨመረ እየሄደ እንዳለ ነው። ከእንስሳት ጋር በተያያዘ አሰስመንት ተሰርተው ለክልሉ ተልኮ የክትባት እንዲመጣ እየተጠበቀ እንደነበረ ነበር ባለፈው ሲገለጽ ነበረው። አሁንም በዛው ልክ ነው ያለው።
ከፌዴራልም ሆነ ከክልል መንግስታት ለአካባቢው የተደረገው ድጋፍ በቂ አለመሆኑንም አቶ ፍጹም ገልጿል።
ኢንተርቬንሽኑ ጋር በተያያዘ ይሄን የሚባል እርዳታ የለም።
ድርቁን አስመልክቶ ከደቡብ ክልል ምክር ቤት አባላት ጋር መወያየታቸውን ለክልሉ መንግስት ቴሌቪዥን ጣቢያ የገለጹት የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ በአሁኑ ወቅት በክልሉ ከ2 ሚሊዮን በላይ ዜጎች የምግብ እጥረት ገጥመዋቸዋል ሲሉ ተናግሯል።
ከጥር 1 ጀምሮ እስከ ሰኔ 30 917,362 ወገኖች ሰርትነት ተጠቃሚ ሆነው ሰርትነት እያገኙ ነው። እነሱ ሰርትነት እያገኙ በመሆኑ ከዛ ውጪ ወደ 298,000 ሰዎች ዳሰነች ላይ ወደ 62,000 ተፈናቃዮችን በተፈጠሩ ጨምሩ አማሮል ይወርዳ ኮንሶ አለ ደራሼ እዛ አከባቢ ተፈናቀሉና ተፈናቀሉ የተመለሱ ሰዎችን ጨምሮ ተፈናቀሉ የተመለሱ ማምረት ያልቻሉ ወደ 298000 ወገኖች ድጋፍ የሚያስፈልጋቸው ፕላስ ደግሞ በመግብ ክፍተት ብቻ 1,710,000 በድምሩ የሁለቱ ድምር 2,008,918 ወገኖች የምግብ ክፍተት እንደሚያጋጥማቸው ለይተናል።
ይህ በእንድ እንዳለ የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ከሳምንታት በፊት በክልሉ ህዝብ እንደራሰዎች ምክር ቤት ቀርበው ባደረጉት ንግግር 3 ሚሊዮን ዜጎች ያስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው መናገራቸው አይዘነጋም። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
በተከታዩ ዘገባ ወደ አማራ ክልል ስናልፍ ደግሞ የአማራ ልማት ማህበር አልማ ከመዋጮ ጋር በተያያዘ ከአባላቱ የሚቀርብበትን ክስ አስተባበለ። የልማት ማህበሩ ዋና ስራ አስፈጻሚ አቶ መላኩ ፈንታ ሰፊ የማህበረሰብ ንቅናቄ የሚጠይቀውን የማህበሩን አዲስ እቅድ ይፋ ባደረጉበት መግለጫ ላይ ከወር በፊት የአሜሪካ ድምጽ የዘገበውን የአርሶ አደሮች ቅሬታ ጠቅሰው የልማት ማህበሩ አባላቱን አያስገድድም፣ መዋጮ የሚሰበስበው በበጎ ፈቃድ ብቻ ነው ብለዋል። በምዕራብ ጎጃም ዞን በባህር ዳር ዙሪያ ወረዳ የይነሳ ቀበሌ አርሶ አደሮች የአካባቢው አመራሮች አሁንም በግዳጅ መዋጮ ለመሰብሰብ ጥረት እያደረጉ መሆኑን ለአሜሪካ ድምጽ ተናግረዋል። ከአንድ ወር በፊት ከህብረተሰቡ የተውጣጡ ወደ 100 የሚጠጉ የቀበሌው አርሶ አደሮች በባህር ዳር ከተማ መጥተው ቅሬታ ማቅረባቸው ይታወሳል። አስቴር ምስጋናው ዝርዝር አላት።
የአማራ ልማት ማህበር አልማ ዋና ስራ አስፈጻሚ አቶ መላኩ ፋንታ ህዝባዊ ተሳትፎ ለዘላቂ ልማት በሚል መሪ ቃል የሶስት አመት እቅድ ለጋዜጠኞች ይፋ ባደረጉበት ወቅት እንደተናገሩት በአንዳንድ አካባቢዎች ያሉ አመራሮች አርሶ አደሮችን በማስገደድ ለማህበሩ ገንዘብ እንዲያዋጡ ስለማደረጋቸው፣ ድርጊቱን የሚቃወሙትን ደግሞ እንደሚያስሩ በመግለጽ የቀረበባቸውን ክስ አስተባብለዋል።
ምንም አስገዳጅም ኃይል አልማም የለውም ሊኖረው የማይገባ በበጎ ፍቃድ ላይ የተመሰረተ እንትን ስለሆነ ማለት ነውና፣ ወደፊትም መልመድ ያለብን የበጎ ፍቃድ አገልግሎት በፍላጎት ላይ የተመሰረተ የሚለው ነው።
ከወር በፊት በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ የይነሳ 3 ቀበሌ አርሶ አደሮች ባህር ዳር ከተማ በመምጣት ቅሬታ ማቅረባቸውን የአሜሪካ ድምጽ መዘገቡ ይታወሳል።
አልማን በተመለከተ አልማ ማህበር ነው ልንከፍል አንችልም፣ የጤፍ አዝሪታችንን ባልተጠበቀ ዝናብ አውቆብናል፣ የማዳበሪያ ጥሮት ይዞናል፣ ቤተክርስቲያናችን ተቃጥሎብን ደግሞ አሁንም ቢሆን ወጪ እያወጣን ነው፣ ስለዚህ አዲስ ቤተክርስቲያንም እየገነባን ነው፣ ስለዚህ ማህበር የመግባት ያለ መግባት መብታችን ነው ብለን እንደን ስንል መፍትሄ አላገኘንም። ለምንድን ነው ብለን 13 ሁነን አገሩ መረጠን ለምን አቤቱታ አቀረባችሁ በማለት የወረዳው አመራሮችና የቀበሌው ዋና አስተዳዳሪ የህዝብ ደህንነት ኃላፊው እነሱ ናቸው ብድግ አድርገው አራቶች ናቸው ወስዶ የጣሏቸው።
የአማራ ልማት ማህበር ዋና አስፈጻሚ አቶ መላኩ ፋንታ እንደሚሉት ከቅሬታ አቅራቢዎቹ ጋር ሰፊ ውይይት መደረጉን ገልጸው ታች ያለው አመራር ችግር ሊፈጥር ይችላል፣ ይህ ግን የአልማ አላማ አይደለም፣ የአባላት መዋጮ ህዝቡ በጉባኤው የሚወስነው ነው ብለዋል።
ደረጃ ግን ጫና ደረሰብን የሚሉት በበጎ ፍቃድ የተመሰረተ ስለሆነ ፍቃደኛ ካልሆኑ መተው ነው ያለባቸው። ምንም አስገዳጅም ኃይል አልማም የለውም ሊኖረው የማይገባ በበጎ ፍቃድ ላይ የተመሰረተ እንትን ስለሆነ ማለት ነውና፣ ወደፊትም መልመድ ያለብን የበጎ ፍቃድ አገልግሎት በፍላጎት ላይ የተመሰረተ የሚለው ነው። ግን ወደ ታች ሲወርድ እንደተባለው ጫና ካለ ከዚህ በፊት አንድ ኬስ ተሰርቶ መልሰው ተወያይተናል እስከማስታውሰው ድረስ አንቺ መሰለኝ ያስተላልፍሽ ካልተሳሳትኩ ማለት ነው፣ ሌላ ቦታ ሆኜ ሰምቼዋለሁ። እና መተው እንዲወያዩ ነው ያደረገው። የኮሙኒኬሽን እና በውይይቱ ጊዜ ያልነበሩ ሰዎችን ጭምር ናቸው የጉባኤ ሲደረግ ባለኝ መረጃ መሰረት ማለት ነው። ዞሮ ዞሮ ግን የበጎ ፈቃደኞች ተቋም እስከሆነ ድረስ በግዳጅ የሚሆን ነገር የለም። በግዳጅ የሚሰራ ለማንም ለምንም ስለማይጠቅም ማለት ነው።
ዋና ስራ አስፈጻሚው ይህንን ይበሉ እንጂ ከዚህ በፊት ቅሬታ አቅርበው በነበሩ አርሶ አደሮች የእጅ ስልክ ላይ ደውለን እንዳረጋገጥ ነው ችግሩ እንዳልቆመና ታች ያለው አመራር እያስገደዳቸው እንደሆነ አርሶ አደር ምን አለጫኔ ተናግረዋል።
ለምን እንደሆነ ወደ ላይ የተሄደ ካች ለምን እንደሆነ በሚዲያ የሚያሰረጫችሁ እየተባለ ወደ ህክምና እንደናዳሚያት ይወካኛው እንደሚያድም አልቻለም። ወደ ሰላም እንደ
ሌላው ስማቸው መጥቀስ ያልፈልጉ ግለሰብም የወረደውና የቀበሌው አመራር አሁንም እየስገደዳቸው እንደሆነ ተናግረዋል።
አመራር የወረደው አመራር ያለ በግራባት ባህሪ ወጣል። አንደኛ የወረደው አመራር ተከፋፍቶ እኛን ለማጥፋት የይከፍ የወረደው አመራር ደግሞ እኛን እንዲያጠፋን
ከአንድ ወር በፊት ከህብረተሰቡ የተውጣጡ ወደ 100 የሚጠጉ የቀበሌው አርሶ አደሮች ባህር ዳር ከተማ መጥተው ቅሬታ ማቅረባቸው ይታወሳል። የአማራ ልማት ማህበር 5 ሚሊዮን የሚጠጉ አባላት ያሉት ሲሆን ከነዚህ ውስጥ 96000 የሚደርሱት የበጎ ፍቃድ አገልግሎት የሚሰጡ ናቸው ያሉት ዋና ስራ አስፈጻሚው በተለይ ባለፉት 3 አመታት ማህበረሰቡ ባዋጣው ከ3.5 ቢሊዮን ብር በላይ 1300 ፕሮጀክቶችን ሰርቶ ለማህበረሰቡ ማስረከቡን አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አሁን ደግሞ የምናልፈው ከትግራይ ወደ አገኘነው ዘገባ ይሆናል። በአሁኑ ጊዜ በትግራይ የተቋቋመ ያለው ግዙፍ አስተዳደር የፍትህ ዲሞክራሲን ሊያረጋግጥ አይችልም ሲል አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ገለጸ። ፓርቲው ባወጣው መግለጫ በክልሉ ሁሉን ያካተተ ወደ ዲሞክራሲያዊ ምርጫ የሚያሸጋግር ግዙፍ አስተዳደር መቋቋም አለበት ብሏል። ሙልጌታ ጽብሃ በዚህ ዙሪያ ተከታዩን ልኳል።
አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ በዛሬው ዕለት ባወጣው የጽሑፍ መግለጫ በትግራይ ክልል እየተቋቋመ ያለው ግዚያዊ አስተዳደር ሂደቱ ከፕሪቶሪያው ስምምነት ባፈነገጠ መንገድ እየተካሄደ ነው ብሏል። በህወሓትና የትግራይ ኃይሎች የሚመራ ግዚያዊ አስተዳደር የሚያቋቁም ኮሚቴ አግባብነት የሌለው ወታደራዊ ተቋም በፖለቲካ የሚያስገባ ይህ ህገ መንግስታዊ ነው በማለት ፓርቲው ተቃውሞታል። በሂደቱም በክልሉ በግዚያዊ አስተዳደር እንዲሳተፉ ጥሪ የቀረበላቸው ፓርቲዎች አንሳተፍም ማለታቸው ትክክለኛ ውሳኔ ነው ብሏል። አረና በጦርነቱ አልተሳተፈም በሚል ከግዚያዊ አስተዳደር ምስረታ ሂደት ውጭ መደረጉ ያካታችነት መርህ የጣሰ ነው ሲል ገልጿል። ይህ አካሄድ አግላይ ነው ብለው እንደሚቃወሙ የገለጸው አረና አካታች ያልሆነ የፖለቲካ ሂደት ዲሞክራሲ፣ ፍትህና ሰላም የማያረጋግጥ ነው ሲል አስታውቋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ የሰላም ስምምነት ከተፈረመ ወዲህ 5ኛ ወር እየተጠጋ ነው፣ እስካሁን ግን ግዚያዊ አስተዳደሩ ሳይቋቋም መቆየቱ አግባብነት የለውም ብለዋል።
ሁሉም የፖለቲካ ኃይሎች፣ ሲቪክ ማህበራት፣ ምሁራንና ሌሎች የሚመለከታቸው አካላትን የሚያሳትፍ ኮንፈረንስ ተዘጋጅቶ እዛ ኮሚቴ ከዛ ተባባቅሮ በዛ መሰረት ደግሞ የሽግግር መንግስት ሁሉንም ያሳተፈ የሽግግር መንግስት መመስረት ነው። ይሄ ሲሆን ትግራይ አጋጥሞ ካለው ትልቅ ጉዳትና ሽግግር አንጻር ችግሩን ለማቃለል ዳግመ ግንባታ ለማካሄድ ከተወሰነ ወራቶች በኋላ ደግሞ ወደ ምርጫ ለመግባት ነጻና ገለልተኛ የሆኑ ተቋማትን ለመመስረት ትልቅ አስተዋጽኦ ይኖረዋል። አሁን ያካሄድ ያለው ግን ህወሓት ያካሄድ ያለው እንቅስቃሴ ማንንም እውቅና ያልሰጠው ከህወሓት የቡድን የስልጣን ጥማት በስተቀር ሌላ ፋይዳ የሌለውና ቅቡልነት የሌለው እንቅስቃሴ ነው እየተካሄደ ያለው።
አረና ባወጣው መግለጫ የትግራይ ችግር እጅግ ውስብስብና ከባድ ነው ብለው በመግለጽ በመቶ ሺዎች የሚቆጠሩ የአካል ጉዳት የደረሰባቸው የተፈናቀሉና ረዳት አልባ የሆኑ ቤተሰቦች ባሉበት በዚህ ጊዜ በአንድ ፓርቲ ለዚያውም ቅቡልነት ባጣ ፓርቲ አመራር ይፈታል የሚል እምነት እንደሌለው አረና ገልጿል። ችግሩ የሚፈታው ሁሉንም ባሳተፈ መልኩ ነው ሲል ያስታወቀው አረና ለወደመው ሀብትና መሰረተ ልማት መልሶ ለማቋቋምም የሚመደብ ከፍተኛ ገንዘብ በአንድ ቡድን የሚተዳደር ከሆነ ህዝቡ ጋር ሳይደርስ ሊባክን ይችላል ሲል ገልጿል። አረና ህዝብ በማስተባበር ቅቡልነት ያለው አካታች ግዚያዊ አስተዳደር እንዲቋቋም ትግሉን እንደሚቀጥል አስታውቋል። በጉዳዩ ከክልሉ አመራሮች መልስ ለማግኘት ያደረግነው ጥረት አልተሳካም። ሆኖም ከዚህ በፊት የትግራይ ክልል ግዚያዊ አስተዳደር አድራጅ ኮሚቴ ሰብሳቢ ኔትናል ጀነራል ታደሰ ወረደ የሚመሰረት ግዚያዊ አስተዳደር አካታችና ዲሞክራሲያዊ እንዲሆን ትኩረት አድርገን እየሰራን እንገኛለን ሲሉ ገልጸዋል። ግዚያዊ አስተዳደሩ ለይምሰል ለጥገና ሳይሆን የትግራይ ህዝብ ፍላጎት የሚመልስ ሆኖ እንደሚሰራም ገልጸው ነበር። እንዲሁም የኮሚቴው አባል ብርጋዴር ጀነራል ተክላይ አሸብር በክልሉ ያሉት ትላልቅ ተቋማት ብለው የጠሯቸው ህወሓትና የትግራይ ኃይሎች በግዚያዊ አስተዳደሩ የበለጠ ድርሻ ሊኖራቸው ግድ ነው በማለትም ጋውን በፊት ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው የተከታተላችሁት ያላችሁት። በተከታይ ወደ ምዕራብ አፍሪካ ስናልፍ ደግሞ የአፍሪካ ጉዟቸውን ቀጥለው ትላንት ከኢትዮጵያ ወደ ኒጀር ያመሩት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጸጥታ ጋር በተገናኘ በምዕራብና በመካከለኛው አፍሪካ ለተፈጠረው ሰብአዊ ቀውስ የሚውል የ150 ሚሊዮን ዶላር ድጋፍ ሀገራቸው እንደምትሰጥ አስታውቀዋል። የአሜሪካ ድምጽ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን የላከችውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
እንደ ቦኮ ሐራም እስላማዊ መንግስትና የአልቃይዳ ቅርንጫፎች ለኒጀርና ከሳሃራ ግርጌ ላሉ አገሮች ስጋት መድቀናቸውን ቀጥለዋል። ባለፈው ሳምንት በጎረቤት ናይጄሪያ ነውጠኞች ቢያንስ 37 አሳስጋሪዎችን ገድለዋል። በአካባቢ ያለው የጸጥታ ሁኔታ አሳሳቢ በመሆኑም የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኒጀርን ለመጎብኘት መርጠዋል። ከኒጀር አቻቸው ሐሱሚ ማሱዱ ጋር በመሆን ኒያሜ ላይ በሰጡት ጋዜጣዊ መግለጫ ከጸጥታ ጋር በተገናኘ በምዕራብና መካከለኛው አፍሪካ ለተፈጠረው ሰብአዊ ቀውስ የሚውል 150 ሚሊዮን ዶላር ድጋፍ እንደሚሰጥ አስታውቀዋል።
የኒጀርን ዘላቂ ጸጥታ ለመጠበቅ የሚደረገውን ጥረት እንደግፋለን። ሚኒስትሩ ሲናገሩ እንደሰማችሁት የኒጀር የጸጥታ ኃይል ሽብርን በመዋጋት ረገድ የተሻለ አቋም እንዲኖረው የድንበር ጥበቃን ለማጠናከር፣ ያደንዛዥ ዝውውርን ለመግታት፣ ህገወጥ የሰዎች ዝውውርን ለማስቆም እንዲሁም ሽብርተኝነትንና አክራሪነትን ለፍርድ ለማቅረብ ብሎም ለመቀነስ የሚደረጉ ጥረቶችን እንደግፋለን።
ብሊንከን በንግግራቸው የኒጀር ዲሞክራሲያዊ መንግስት ወጣት የአገሪቱ ዜጎች ወደ አክራሪዎች እንዳይሳቡ ስለሚያደርገው ጥረት አውስተዋል። በአፍሪካ ስልታዊ ጥናት ማዕከል ተመራማሪ የሆኑት ጆሴፍ ሲግል ብሊንከን ከኢትዮጵያ ቀጥሎ ወደ ኒጀር ለመሄድ መወሰናቸው አላስገረማቸውም።
ኒጀር በሳህል ላለው መረጋጋት ቁልፍ ሚና ትጫወታለች። ከጎረቤት ሀገሮች አንጻር የተሻለ ውጤት ውስጥ ትገኛለች። የተሻለ ዲሞክራሲያዊ መንግስት አላት። በማሊና በቡርኪና ፋሶ ወታደራዊ መፈንቅለ መንግስት ተካሂዷል። አስተዳደራዊ ትርምስ በእነኚህ ሀገሮች ውስጥ ይታያል። በንጽጽር ኒጀር በአካባቢው የመረጋጋት ደሴት ናት።
በዓለም ካሉ ድሃ ሀገሮች አንዷ የሆነችው ኒጀር ተጨማሪ ሰብአዊ ድጋፍ ያስፈልጋታል። በገጠርማ አካባቢ ካለመሳሪያና መድኃኒት ታማሚዎቻቸውን የሚንከባከቡ ነርሶች እርዳታ ይሻሉ። ብሊንከን እንዳስታወቁት አዲስ የሚሰጠው የገንዘብ እርዳታ መጠለያ፣ ምግብ፣ ውሃና የጽዳት አገልግሎት ላይ እንደሚውል፣ በተጨማሪም ከአካባቢው አገሮች የመጡ ስደተኞችንና የፖለቲካ ጥገኝነት ጠያቂዎችን ለመርዳት እንደሚውል አስታውቀዋል። ስደተኞችን በመቀበል ረገድ የኒጀር ሕዝብ ለሚያሳየው ደግነት ብሊንከን አድናቆታቸውን ገልጸዋል። አንድ የአሜሪካ የውጭ ጉዳይ ሚኒስትር ኒጀርን ሲጎበኝ ለመጀመሪያ ጊዜ ነው።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የቲክቶክ ዋና ስራ አስፈጻሚ ሹዚ ቼው መጋቢት 14 ቀን የዩናይትድ ስቴትስ ምክር ቤት የኃይልና ንግድ ቋሚ ኮሚቴ ፊት ቀርበው እንዲመሰክሩ ቀጠሮ ተይዞላቸዋል። የአሜሪካ ሕግ አውጪዎች መተግበሪያው ከቻይና ጋር ስላለው ግንኙነት ጥያቄዎች አሏቸው። የአሜሪካ ድምጽ አዘጋቢ ዲአና ሚቼል ስለ ቲክቶክ የምስክርነት ሂደት ምን እንደሚጠበቅ ገልጻ የላከችው ዘገባ ተከታዩ ነው። የቲክቶክ ዋና ስራ አስፈጻሚ ሹዚ ቼው ባለቤትነቱ የቻይና የሆነው መተግበሪያ በግላዊነት የመረጃ ደህንነት፣ የልጆች ደህንነት ፖሊሲና ከቻይና ኮሚኒስት ፓርቲ ጋር ስላለው ግንኙነት ከዩናይትድ ስቴትስ የሕግ አውጪዎች ለሚቀርብላቸው ጥያቄ መልስ ይሰጣሉ ተብሎ ይጠበቃል። ከዚህ ቀደም በደህንነት ስጋት ዙሪያ ተደርጎ በነበረ የምስክርነት መስማት ሂደት የፌደራል ምርመራ ቢሮ ዳይሬክተር ክሪስቶፈር ሬይ ቲክቶክ መተግበሪያን በባለቤትነት የሚያንቀሳቅሰው ባይትዳንስ የተሰኘ የቴክኖሎጂ ተቋም እንዲያብራሩ በሴናተር ማርኮ ሩቢዮ ተጠይቀው ነበር።
የቻይና መንግስት በባለቤትነት የሚያንቀሳቅሰው ባይትዳንስ የአሜሪካን ባይትዳንስ ባለቤት እንደመሆኑ የቻይና መንግስት ከፈለገና ባይትዳንስም እንዲተባበር የሚገደድ ከሆነ በሚሊዮን የሚቆጠሩ ተጠቃሚዎችን መረጃ ለመቆጣጠር ቲክቶክን መጠቀም ይችላሉ? አዎ።
They can collect our data and
ቢያገኙ በሚሊዮን የሚቆጠሩ የቴክኖሎጂ መሳሪያዎች ላይ የተጫኑ ሶፍትዌሮችን ለመቆጣጣሪያነት ሊጠቀሙበት ይችላሉ? ረጃችንን ሊሰበስቡ ሊቆጣጠሩ አይምሮን ሊመርዙና በሚሊዮን የሚቆጠሩ ሰዎችን ጭንቅላት በመጥፎ ነገር ሊሞሉ ይችላሉ። ይህ ለሀገሪቱ ከዚህ ቀደም ያልገጠመን ትልቅ የብሔራዊ ደህንነት ስጋት ነው።
የቲክቶክ የህዝብ ፖሊሲ ግንኙነት ኃላፊ ብሩክ ኦቨርቬተር የመሳሰሉ የተቋሙ ባለስልጣናት ለአሜሪካ የደህንነት ስጋት መፍትሄ ያመጡ መሆኑን ይናገራሉ።
በመጀመሪያ ደረጃና በዋናነት የቻይና መንግስት የአሜሪካ ተጠቃሚዎችን የመረጃ ቋት ለማየት ጠይቆ አያውቅም። እኛም ይህንን መረጃ ሰጥተናቸው አናውቅም፣ ቢጠይቁንም አንሰጣቸውም። ሁሉም የመረጃ ቋታችን አሁን ኦራክል በተሰኘው የክላውድ አውታር በኩል ሄደው ደህንነቱ በሚጠበቅበትና የአሜሪካ የመረጃ ደህንነት ቡድናችን በሚቆጣጠረው ስፍራ ይቀመጣሉ።
የሄሪቴጅ ፋውንዴሽን ተመራማሪ የሆኑት ጄክ ዴንተን ግን የቲክቶክ መተግበሪያን በስልክ ላይ መጫን ማለት የግል የስለላ ፊኛ ይዞ እንደመንቀሳቀስ ማለት ነው ይላሉ።
This application is a wolf in sheep's clothing.
ይህ መተግበሪያ የበግ ለምድ የለበሰ ተኩላ ነው። ልዩ በሆነ መንገድ እጅግ በጣም ብዙ መረጃዎችን የመሰብሰብ ችሎታ አለው። ብዙ የቻይና ፕሮፓጋንዳዎችም አሉት። ትልቅ የመረጃ የመሰብሰብ ስራ ይሰራል። ይሄ ደግሞ ለተራ አሜሪካውያንና ለመንግስታችን ትልቅ ተጋላጭነት ይፈጥራል።
ከታህሳስ ወር ጀምሮ ቲክቶክ የአሜሪካ ፌደራል መስሪያ ቤት ንብረት በሆኑ የቴክኖሎጂ መሳሪያዎች ላይ እንዳይጫን ታግዷል። እንደ ቴክሳስ እና ሚሲሲፒ ያሉ ግዛቶች ደግሞ መተግበሪያው እንዲታገር ተንቀሳቅሰዋል። ሆኖም በጉዳዩ ላይ ያጠኑት ጄምስ ሉዊስ ሙሉ ለሙሉ ማገድ የማይቻል ነው ይላሉ።
ያለመታደል ሆኖ ቲክቶክ መተግበሪያ እንዲታገድ ለሚፈልጉ ሰዎች ሕገ መንግስቱ ያንን እንዲያደርጉ አይፈቅድላቸውም። ቴክሳስ የግዛቱ ንብረት በሆኑ መሳሪያዎች ላይ መጠቀም አይቻልም የማለት ስልጣን አለው። ስራ ቦታ ላይ ወይም የግዛቱ ኢንተርኔት መስመር ላይ መጠቀም አይቻልም። ነገር ግን ሰዎች በግል ህይወታቸው ምን ማድረግ እንዳለባቸው ማዘዝ አይቻልም።
የአሜሪካ ፕሬዝዳንት ጆ ባይደን መቀመጫቸውን በውጭ ያደረጉ ማንኛውም የቴክኖሎጂ ተቋማትን ማገድ የሚያስችላቸው ረቂቅ ህግ ለማውጣት ሁለቱንም ፓርቲዎች ያካተተው የአሜሪካ ምክር ቤት እያጤነ ነው። በዲና ሚቼል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። በዝግጅታችን ይቀጥላል። በተከታይ ደግሞ በካሜሩን እና በናይጄሪያ ድንበር ላይ የተከሰተ ግጭት እንቃኛለን። በካሜሩን እና በናይጄሪያ ድንበር ላይ የቦኮ ሐራም ታጣቂዎችን የሚዋጋው ኃይል እንዳመለከተው በቅርቡ በተካሄዱ ውጊያዎችን ተከትሎ በትንሹ ቁጥራቸው 3000 የሚደርሱ ሰዎች ተፈናቅለዋል። ሞኪ ኤድዊን ኪንዴዛ ከያውንዴ ካሜሩን ያደረሰንን ዘገባ አሉላ ከበደ እንደሚከተል ያቀርባል።
ሰሜናዊ ናይጄሪያን ከሚያዋስነው የካሜሩን ድንበር አቅራቢያ በሚገኘው የሚናዋው የስደተኞች መጠለያ ጣቢያ ሰባዊ እርዳታ የሚሹ ተፈናቃዮች ቁጥር በየዕለቱ በከፍተኛ ደረጃ በመጨመር ላይ ይገኛል። ይስሐቅ ሉካ በሚናዋኦ የሚገኙት የናይጄሪያ ስደተኞች ፕሬዝዳንት ናቸው። በአሁኑ ወቅት በረሃብና በጦርነቱ ሳቢያ ከአካባቢዎቹ አዲስ ፈልሰው በብዛት በመምጣት ላይ ያሉት ስደተኞች ቁጥር ከፍተኛነት የተነሳ ቀድሞውንም እጅግ በከፋ ሁኔታ ውስጥ የነበረውን የካምፑን ይዞታ ይበልጥ እያባባሰው ነው ይላሉ። ትላንት ረቡዕ ከሚናዋኦ የመልእክት መላላኪያ መተግበሪያ ተጠቅመው ለአሜሪካ ድምጽ ባደረሱት አስተያየት ይህን ብለዋል።
The Nigerians coming from the host community around the border, they were given a portion of land to start.
በድንበር አካባቢ ካለው ተቀባይ ማህበረሰብ የመጡ ናይጄሪያውያን አሉ። እህል ማምረት የሚችሉበት መጠነኛ መሬት ተሰጥቷቸው ነበር። ይሁንና በያዝነው ዓመት ግን ወቅቱ ለመኸሩ ጥሩ አልነበረም። በተጨማሪም በድንበር አካባቢ ተደጋጋሚ የደረሱት ጥቃቶች ከካምፓቸው እንዳይወጡ አስገድዷቸው ነበር። በካምፖቹ ውስጥ መልካም የሚሰኙ የእርስ በእርስ ግንኙነቶች አሏቸው። ያለቻቸውን ይከፋፈላሉ። አንዳንዶችም ልጆቻቸውን ለመርዳት የማገዶ እንጨት ይሸጣሉ።
ሉካ እንደ አውሮፓውያን የዘመን አቆጣጠር በሰኔ 2014 ዓ.ም ነው የቦኮ ሐራም አሸባሪዎች መንደራቸውን ወረው ከ20 በላይ ሰዎችን ከገደሉ በኋላ ቤተሰቦቻቸውን ይዘው ከናይጄሪያዋ የቦርኖ ግዛት ሸሽተው ወዲህ ለመምጣት የተገደዱት። በካምፑ ዙሪያ ያሉት ተቀባይ ማህበረሰቦች በአካባቢው በሚታየው ረሃብና ቻድና ናይጄሪያም በሚዋሰኑት ሰሜናዊ የአገሪቱ ድንበሮች አቅራቢያ በስፋት በሚንቀሳቀሱት የቦኮ ሐራም ተዋጊዎችና በካሜሮን መንግስት ወታደሮች መካከል የሚካሄዱት ውጊያዎች ሸሽተው በመጡ ሰላማዊ ሰዎች ብዛት ተጨናንቀዋል። ታውጄ ቮሙ በማዮ ሞሶኮ አውራጃ ከፍተኛው የመንግስት ባለስልጣን ናቸው። የቻድ ሃይቅ ተፋሰስ ኮሚሽን ወይም ህብረ ብሔራዊ የጋራ ግብረ ኃይል በድንበር አካባቢዎች ያለውን እንቅስቃሴ ጨምሯል ይላሉ። ኃይሉ ከናይጄሪያ፣ ኒጀር፣ ካሜሩን እና ቻድ የተውጣጡ ወታደሮች አሉት።
La secte Boko Haram qui sévit dans l'état fédéral du Nigeria mène des incursions
ለሁለት ሳምንታት ያህል በካሜሩን እና በናይጄሪያ ድንበር በሁለቱም አቅጣጫ በካሜሩን መንግስት ወታደሮችና በቦኮ ሐራም ታጣቂዎች መካከል ከባድ ውጊያዎች ተካሂደዋል ያሉት ፎሙ የቦኮ ሐራም ታጣቂዎች በሁለቱ የድንበር አቅጣጫዎች መሽሎክሎክ በአቅራቢያዎቹ መንደሮች በሚኖሩ ሰላማዊ ዜጎች ላይ የሚያደርሱት ወከባ ለመግታት በርካታ ወታደራዊ ኬላዎች መቆማቸውን አመልክተዋል። የጋራ ግብረ ኃይሉ ባለፈው የካቲት ወር መጪውን የመጋቢት ወር ከድንበሩ አካባቢ ያሉትን የቦኮ ሐራም ተዋጊዎች ጠራርጌ ለማጥፋት አውለዋለሁ ሲል አስታውቆ ነበር። የጦር ኃይሉ በቦኮ ሐራም ጠንካራ ይዞታዎች ላይ በርካታ ጥቃቶችን መክፈቱን ቢገልጽም የተገደሉና የቆሰሉትን የጽንፈኛ ቡድን አባላት ቁጥር ግን ይፋ አላደረገም። በዚህ ወር በተከሰከሰ ግጭት ብቻ 3000 ሰዎች መፈናቀላቸው ግን ተነግሯል። መንደራቸው አካባቢ የሚያዩዋቸውን ጸጉረ ልውጦች ማሳወቅ ጀምሮ ሲቪሎች ከእስላማዊ ጽንፈኛ ቡድኖች ጋር የሚዋጋውን ጦር መርዳት አለባቸው ሲል የካሜሩን መንግስት አስታውቋል። ጫካ ውስጥ ተሸሽገው ያሉ የማይታወቁ ሰዎችና ታጣቂዎችን ለመንግስት ወታደሮች በማሳወቅ ከቦኮ ሐራም ጋር የሚደረገውን ጦርነት እንዲያግዙ የአካባቢ ሚሊሻዎችን መልሶ ማደራጀቱንም መንግስቱ ጨምሮ አስታውቋል። ኦሊቪየር ጊዩምቢየር በካሜሩን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ተጠሪ ናቸው። በያዝነው ሳምንት ለካሜሩን ብሔራዊ ቴሌቪዥን ጣቢያ ሲአርቲቪ ሲናገሩ ተፈናቃዮቹ ያሉበት ሰብአዊ ሁኔታ አሳሳቢ ነው ብለዋል።
We have 2500 people in the transit center which has a capacity of 300. These people are supposed to be registered.
300 ሰዎች የማስተናገድ አቅም ካለውና በመተላለፊያነት ከሚያገለግለው ማዕከል ውስጥ 2500 ሰዎች አሉን። እነዚህ ሰዎች እዚህ ተመዝግበው ቀድሞውንም ክፉኛ ወደ ተጨናነቀው ሚናዋዎ የስደተኞች መጠለያ ካምፕ መሄድ የነበረባቸው ናቸው። አሁን በዚያ ካምፕ ያሉት 67000 ሰዎች ናቸው። እንግዲህ እነኚህ ናቸው ፈተናዎቻችን። ሰዎችን ለመመዝገብና መረጃዎችን በቅጡ ለማደራጀት፣ የጤና አገልግሎት ለማቅረብ፣ የመማሪያ ክፍሎችን ብዛት ለመጨመርና ብሎም የዚህን ህዝብ ስቃይ ለመቅረፍ ተጨማሪ ግብዓቶች ያስፈልጉናል።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ፊሊፖ ግራንዲ እንደ አውሮፓውያን ዘመን አቆጣጠር በሚያዝያ 2022 ካሜሩንን በጎበኙበት ወቅት በቀያቸው የሚካሄዱትን ግጭቶች በመሸሽና የተፈጥሮ አደጋዎች ባስከተሉት ምስቅልቅል ሳቢያ ለመፍለስ ለተገደዱት ለነኚህ ተፈናቃዮች ተጨማሪ ድጋፍ ለመስጠት ቃል ገብተው ነበር። ይሁንና የመንግስታቱ ድርጅት በማዕከላዊ አፍሪካ ይያደር ይበልጥ እየጨመረ የመጣውን የስደተኞች ፍላጎት ለማሟላት ከሚያስፈልገው የ100 ሚሊዮን ዶላር ውስጥ 23 በመቶውን ብቻ ማግኘቱን አመልክቷል። የቦኮ ሐራም ጥቃት ካሜሩንን፣ ቻድንና ኒጀርን ጨምሮ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓመተ ምህረት ወደ ጎረቤት ሀገሮች ከመስፋፋቱ አስቀድሞ ናይጄሪያ ውስጥ መጀመሩ ይታወቃል። በዚህም ሳቢያ እስካሁን ቁጥራቸው ከ36000 በላይ የሚደርሱ ሰዎች አብዛኞቹ ናይጄሪያ ውስጥ ናቸው መገደላቸውና 3 ሚሊዮን ሰዎች ደግሞ ከቀያቸው ለመፈናቀል መገደዳቸውን የተባበሩት መንግስታት ድርጅት አመልክቷል።
ደግሞ አውሮፓን ያሰጋውን ድርቅ ነው የምንመለከተው። በ500 አመታት ውስጥ ከፍተኛ የሆነው የአውሮፓ ደረቃማ የበጋ ወቅት በኋላ በዙሪያው ያሉ ሀገሮችና የሰሜን አፍሪካ አካባቢዎች ግብርናውን፣ የኃይል አቅርቦትንና አካባቢውን እየጎዳ ካለው ከባዱ የክረምት ድርቅ ጋር እየታገሉ ነው። ፈረንሳይን ጨምሮ አንዳንድ ሀገሮችም ሊመጣ ከሚችለው ከባዱ የበጋ ወቅት አስቀድሞ የውሃ አጠቃቀም ገደብ እንዲኖር ጠይቀዋል። የሊያ ብራያንትን ዘገባ ደረጃ ደስታ ያቀርባል።
ያለምንም ዝናብ ያለፉት 32 ቀናት ለመጀመሪያ ጊዜ ከተመዘገቡ በኋላ ከባድ ነፋስና ዶፍ ዝናብ የተወሰነውን የፈረንሳይ ክፍል ጎብኝቷል። ይህ ምናልባት ለአጭር ጊዜ ፎይታ ሊሰጥ ይችል ይሆናል።
Les orages, forte dégradation orageuse attendue entre l'après-midi et la soirée.
የፈረንሳይ የሰነ ምህዳር ሽግግር ሚኒስትር ክሪስቶፍ ቤቹ አገሪቱ ለሚቀጥለው የበጋ ወቅት በከፍተኛ ደረጃ በተሟጠጠው የከርሰ ምድር ውሃ እንዳትተማመን አስጠንቅቀዋል። በውሃ አጠቃቀም ፍጆታ ላይ ጥንቃቄ እንዲኖር መክረዋል። አንዳንድ የአካባቢ ባለስልጣናት አሁን የውሃ አጠቃቀም ገደቦችን እያወጡ ነው። ደረቁ የአየር ጠባይ የሚቀጥል ከሆነ ይህ በሌሎች አካባቢዎችም ሊቀጥል ይችላል። ይህ ከፍተኛ ውሃን የሚጠቀሙ እንደ ግብርናና የኒውክሌር ኃይሎችን ሊጎዳ እንደሚችልም ተነግሯል። በድርቁ እየተጠቃች ያለችው አገር ፈረንሳይ ብቻ አይደለችም። የተወሰኑ የጣሊያን፣ ስፔን፣ ጀርመንና ብሪታንያ እንዲሁም ቱርክና የሰሜን አፍሪካ አገሮችን ያካተተ ነው። ለአውሮፓ ህብረት ኮሚሽን የድርቁ ሁኔታን የሚከታተሉ ቡድን መሪ የሆኑት አንድሪያ ቶሬት እንዲህ ይላሉ።
At the moment we have concerns due to the lack of
በሜዲትራኒያን አካባቢ የሚታየው የዝናብ መጠን ዝቅተኛ መሆኑ በጣም አሳስቦናል።
አንድሪያ አውሮፓ እየተለመደና መደበኛ የሆነ የመጣውን የአየር ንብረት ለውጥ የምትቋቋምበትና የምታሻሽልበትን መንገድ መፍጠር አለባት ይላሉ።
ዋናው ነጥብ ነገን ብቻ ሳይሆን በሚቀጥሉት አመታት ምን ሊፈጠር እንደሚችል መመልከት ይኖርብናል።
ለምሳሌ አነስተኛ የውሃ ፍጆታን የሚጠቀሙና በአጭር ጊዜ የሚደርሱ የሰብል ዝርያዎች አይነትን መተካት ይቻላል። ያ በፓሪስ አካባቢ ያሉ የጥራጥሬ አምራች ጄሮም ሬኖልት ከወዲሁ እያሰቡበት ያለው ነገር ነው።
Depuis qu'ils viennent d'arriver là, c'est une très bonne nouvelle, mais pour gérer le quotidien.
አሁን በቅርብ ጊዜ የጣለው ዝናብ ጥሩ ዜና ነው። ይሁን እንጂ የሳምንታትን ድርቅ የሚቋቋም አይደለም። እኔና ሌሎች ገበሬዎች ጓደኞቻችን ከመዝራታችንና ማዳበሪያዎችን ከመጠቀማችን በፊት እንጠብቃለን። በተለይ ማዳበሪያ በዩክሬን ጦርነት የተነሳ እጅግ ተወዷል።
የፈረንሳይ ገበሬዎችና የአካባቢ ጥበቃ ተሟጋችና ባለሙያዎች ለእርሻ የሚውል ሰፊ የውሃ ተፋሰሶችን የመገንባት ሐሳብን ይቃወማሉ። ይልቁንም በተፈጥሮ የሚወርዱ ተፋሰሶችን መጠቀም ይመርጣሉ። ዛሬ የሚታዩ ውጥረቶች ፈረንሳይና ሌሎች የአውሮፓ አገሮች ተጨማሪ የውሃ ጦርነቶች ሊገጥሟቸው እንደሚችሉ ያመለክታሉ።
የአሜሪካ ድምጽ አሁንም እንደቀጠለ ነው። ሳውዲ አረቢያና ኢራን በቻይና ሸምጋይነት ዲፕሎማሲያዊ ግንኙነት ለመቀጠል የመስማማታቸውን ዜና በሚመለከት ከመካከለኛው ምስራቅ ተንታኞች የተለያየ አስተያየት እየተሰማ ነው። አንዳንዶቹ ዜናው ለሊባኖስ አውንታይ ሊሆን እንደሚችል፣ ምናልባትም የኢራን ተጽዕኖ ከፍተኛ ለሆነባት ለየመንም ጭምር ጥሩ ሊሆን እንደሚችል እየገለጹ ነው። ኢራን ከሳውዲ ጋር የተስማማችው አሁን ያለችበትን ውጥረት ለማብረድ ያክል ነው በሚል በጥንቃቄ የሚመለከቱትም ተንታኞች አሉ። አማንዴል ጋቭላክ ለአሜሪካ ድምጽ ያደረሰውን ዘገባ ቆንጅት ታዬ እንደሚከተለው ታቀርባለች።
ለበርካታ አመታት በጸብ ሲፈላለጉ የኖሩት ሳውዲ አረቢያና ኢራን ዲፕሎማሲያዊ ግንኙነታቸውን የማደሳቸው ዜና የቀጣናውን ውጥረት ያረግበዋል፣ አካባቢውን ያረጋጋል በሚል ተስፋ የመካከለኛው ምስራቅ ተንታኞች በአጠቃላይ በደስታ ተቀብለውታል። ማሃ ያህያ በቤይሩት የካርኒጊ የመካከለኛው ምስራቅ ማዕከል ስራ አስኪያጅ ናቸው። ለኢራን በተለይ የኒውክሌር መርሃ ግብሯን የሚመለከተው ስምምነት ለማንሰራራት ሳይችል ከቀረና ዩሬኒየም ማበልጸጓን ከቀጠለች ወዲህ ኢኮኖሚዋ እየተንኮታኮተ፣ ዓለም አቀፍ ጫናውም እየበረታባት በመሆኑ ይህ ስምምነት በዚህ ጊዜ እውን በመሆኑ እድለኛ ነች ብለዋል። ሊባኖሳዊቱ ተንታኝ ዳንያ ኮይላት ሀቲብ በበኩላቸው ለቪኦኤ ሲናገሩ ስምምነቱ ከዘለቀ ኢራንንም ሳውዲንም የሚያመጣው መረጋጋት ይጠቅማቸዋል ብለዋል። ሀቲብ ጽህፈት ቤቱ ቤይሩት የሆነው ኮኦፕሬሽን ፎር ፒስ ቢልዲንግ የሰላም ግንባታ ትብብር የሚባል ማዕከል ፕሬዚደንት ናቸው። ኢራናውያኑ በተወሰነ ደረጃ ማክበራቸው አይቀርም፣ ምክንያቱም ሌላ ምንም አማራጭ የላቸውምና። በጣም ብዙ ጫና አለባቸው፣ ከሀገር ውስጥም ከውጭም ጫና አለባቸው። የኢራን የኒውክሌር ጉዳይ ስምምነት እንደሆነ የማንሰራራት ተስፋ የለውም። ስለዚህ ያላቸው የተሻለ አማራጭ
ከአጎራባቾቻቸው ጋር ሰላም መፍጠር ነው። አንድ የስምምነት ላይ ከተደረሰና ኢራን ተግባራዊ ካደረገችው በቀጠናው ከኢራን ከሂዝቦላ ከሁቲዎች በኩል የሚመነጨውን አለመረጋጋት ያረግበዋል። ሳውዲ አረቢያ ራይ 2030 ለተባለው የምጣኔ ሀብት ለውጥ ውጥኗም ያስፈልጋታል።
ራይ 2030 ሳውዲ አረቢያ ኢንዱስትሪ ቱሪዝም እና ሌሎች ዘርፎችን በማሳደግ በነዳጅ ምርቷ ላይ መተማመኗን ለመቀነስ ያወጣችው ትልቅ የኢኮኖሚ ለውጥ ግቧ ነው። ታዲያ ሀቲብ እንደሚሉት በዚህ ስምምነት ሁለቱም ሀገሮች ከኔ ይቅር ተባብለው በሊባኖስ ፕሬዝደንታዊ እጩም ጉዳይ ሊስማሙም ይችላሉ። ሌሎች ተንታኞች ግን ያን ያህል ተስፋ የላቸውም። ስምምነቱ በሳውዲና በነዳጅ ጣቢያዎቿ ላይ የድሮን ጥቃት አድርሰናል ሲሉ ኃላፊነት በወሰዱት በኢራን የሚደገፉ የየመን ሁቲ አማጽያን መካከል የሰላም ንግግር ሊያፋጥን እንደሚችል ተንታኞች ይናገራሉ። የኢንተርናሽናል ክራይሲስ ግሩፕ የዓለም አቀፍ ቀውስ ተከታታይ ቡድን ተንታኝ የሆኑት ዲና ኤስፋንድሪያ ለአጃንስ ፍራንስ ፕሬስ በሰጡት ቃል በሳውዲና በሁቲዎች መካከል ብቻ የሰላም ስምምነት የሚደረግ ከሆነ የመን ውስጥ ያሉ የደቡቡን የሽግግር ምክር ቤት ጨምሮ ሌሎችን አካላት ያስከፋና ሌላ ችግር ሊደቅን እንደሚችል ጠቁመዋል። ፋርሃድ ሬዚያ ፋይሎስ ፕሮጀክት ኒውዮርክ የሚባል ተቋም ከፍተኛ አባል ናቸው። አክራሪዎቹ ኢራናውያን ከሳውዲ ጋር ግንኙነት እንዲታደስ ከልባቸው የሚፈልጉ አይደሉም ይላሉ። አንዴ ሀገራቸውን ወጥሮ የያዛት ጫና ሲቀዘቅዝ ሁለቱ ሀገሮች ባላቸው የሃይማኖትም የጂኦፖለቲካም ግጭት ታሪክ ወደ ቀደመው በጠላትነት የማየት አቋማቸው መመለሳቸው አይቀሬ ነው የሚሉት። ካሁን ቀደም ለማስማማት የተደረጉ ሙከራዎች እንደከሸፉም ያስታውሳሉ። የሳውዲ አረቢያ ዜና ዋና አዘጋጅ ፋይሰል አባስ በበኩላቸው የሳውዲ መሪዎች ለሰላም እድል ባይሰጡ ኖሮ ኃላፊነት የጎደለው አድራጎት ይሆንባቸው ነበር ብለዋል። ነገር ግን አሉ አስከትለው አሁን ገና መጀመሩ ነው። ኢራን ለአራት አስርት ዓመታት ሳውዲን በጠላትነት ስትመለከት የክልሉንም ጸጥታ ለማተራመስ ስትሰራ ቆይታለችና አሁን ያ በአንድ ሌሊት ይቀራል ተብሎ አይጠበቅም።
ድምጾ ልዩና የራሶ ብቻ ነው ግን ቢያጡትስ? አንዳንዶች ላይ የደረሰ ጉዳይ ነው ይለናል ተከታዩ ዘገባ። አሁን ግን አዳዲስ ቴክኖሎጂዎች ተጠቃሚዎቹን ይበልጡን የራሳቸውን መሰል ድምጽ እንዲያገኙ እየረዷቸው ነው። እንዴት? ተከታዩ ዘገባ ያስቃኛናል።
የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በእንግሊዝኛው ምህጻረ ቃል AI ውስብስብ ጥያቄዎችን በሚመልሱ የኮምፒውተር ኮዶችን በሚጽፉና ሳይሰሩ ውጤት ማግኘት ለሚፈልጉ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች የጥናት ጽሑፎችን እስከ ማዘጋጀት ድረስ በዘለቀ ስራው አማካኝነት በተለይ ከቅርብ ጊዜዎች
ሳይሆን ድምጽ ሲሰሙት ያው ዲጂታል ድምጽ ነው። አሁን አካፔላ ግሩፕ የተባለ ኩባንያ ድምጹን ከዚህ
It's really cool and unique
ወደዚህ የሚቀየርበትን መንገድ አግኝቷል።
It's really cool
መቀመጫውን በቤልጂየም ያደረገው ኩባንያ የመናገር እክል ለገጠማቸው ወይም ድምጻቸው ለተጎዳባቸው ሰዎች የግል ዲጂታል ድምጽ ይፈጥራል። ጉዳቱ የደረሰባቸው ራሳቸውን ለመግለጽ ይበልጡን የሰው የሚመስል ድምጽ አገኙ ማለት ነው።
The key point here is the identity
ዋናው ቁልፍ ነገር የአንድ ሰው ማንነቱ ነው። በእለት ህይወት ውስጥ ራሱን ወይም ራሷን እንድትሆን መርዳት እንፈልጋለን። የአካፔላ ግሩፕ My Own Voice የተሰኘ አገልግሎት ደንበኞች ድምጻቸውን ለወደፊቱ ባንክ የሚጨምሩበት ወይም የሚያስቀምጡበት የድምጽ ተቀማጭ አገልግሎት ነው። ተጠቃሚዎች 50 አረስተ ነገሮችን በማንበብ ራሳቸውን ይቀዳሉ። መናገር የማይችሉ ከሆነም ጓደኛቸውን ወይም አንዱ የቤተሰብ አባል ድምጻቸውን እንዲወክል ያደርጋሉ። ቴክኖሎጂው ስሌቶችንና ሰው ሰራሽ ልህቀትን ይጠቀማል። ከዚያም ይላሉ ረሚ በ50 አረስተ ነገሮች ላይ ተመስርተን አዲስ የተመሳሰለ ድምጽ እንፈጥራለን። የተሰራው መሰል ድምጽ ለየግል የሚውል ሲሆን ከልዩ ልዩ ረዳት መሳሪያዎች ጋር ጥቅም ላይ ሊውል ይችላል። የሄቨን ጓደኛና የንግድ ሸሪኩ ዳንኤል ኦካነር ሄቨን ይጠቀምበት ዘንድ ድምጹን ቀርቶለታል። ሂደቱም ቀላል እንደነበር ይናገራል። ብራድ በመጀመሪያ የተናገረኝ ነገር እስቲ ቡና እንዝዝ እና አታስብ ጋባዡ እኔ ነኝ የሚል ነበር። ይህንም ለመናገር የኔን ድምጽ ተጠቅሟል። ይህን ቴክኖሎጂ መጠቀም ለተጠቃሚዎች ትልቅ ትርጉም ይሰጣል ይላሉ ባለሙያዎች።
There are individuals
ንግግራቸው እየተለወጠ የመጣባቸው ሰዎች አሉ። ራሳቸው እንደሚያምኑት ድምጻቸው እንዲህ አልነበረም። ለነሱ ግን የማንነታቸው ቀለም ነበር። ድምጽን ባንክ ማስቀመጥ ማንነትን ለመጠበቅ።
የምሽቱን ዝግጅቶቻችንን በዚሁ እናጠናቀቃለን። ሳስተናግዳችሁ አመሽቶት ስመኝሽ የቆየ ነበርኩ። ሰላም ደህና ደሩ። Thank you.